አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከባድ ድርቅ እንደተደቀነባት ተገለጸ። ጃኮብ ዙማ በገጠማቸው ተቃውሞ ምክንያት ከሰራተኞች ቀን በዓል ለመውጣት መገደዳቸው ተዘገበ። አፍሪካ ብሩህ ተስፋ እንዳላት ተጠቆመ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣ ዘገባ ኢትዮጵያ አስከፊ ድርቅ የተደቀነባት ቢሆንም ብዙ እየተወራለት አይደለም ይላል። ለጋሾች በጦርነት በዳሸቁ ናይጄሪያ፣ ደቡብ ሱዳን፣ ሶማሊያና የመን ያለውን ቀውስ ረድኤት በማቅረብ ለማስታገስ በሚፍጨረጨርበት በአሁኑ ወቅት በአቅራቢያቸው ባለችው ኢትዮጵያ ትኩረት ያላገኘ ሌላ ቀውስ ተከትሏል ሲል ጽሑፉ ያስገነዝባል። የኢትዮጵያ መንግስት ራሱ አስቸኳይ የምግብ ረድኤት የሚያስፈልጋቸው ዜጎች ብዛት ከ5.6 ሚሊዮን ወደ 7.7 ሚሊዮን ከፍ ማለቱን ባለፈው ሐሙስ አስታውቋል። በደቡብ ምስራቅ ኢትዮጵያ ከባድ ድርቅ እየታየ በመሆኑም ቁጥሩ ሊጨምር እንደሚችል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የምግብ እጥረት ችግር የተከሰተው በአፍሪቃ ዙሪያ በመሆኑ የመንግስት ባጀት ደግሞ ባለፈው ዓመት ለነበረው ድርቅ ባወጣው ገንዘብ ምክንያት በመጨናነቁ በገንዘብ ለመወጣት የሚቻልበት ሁኔታ የመነመነ መሆኑን ዘገባው ያወሳል። ባለፈው ዓመት በደጋማ አካባቢዎች በገባው ከባድ ድርቅ ምክንያት 10.2 ሚሊዮን የሚሆኑ ሰዎች ችግር ላይ ወድቀው የነበሩ ቢሆንም መንግስት ራሱ በብዙ መቶ ሚሊዮኖች ዶላር የሚቆጠር ገንዘብ በመመደቡ የምግብ እርዳታን በመገኘቱ ረሃብን ለማስወገድ ተችሏል። አሁን ደግሞ የቆላማ ቦታዎች ተራ ሆኗል። በተለይም ከሶማሊያ ጋር በሚዋሰነው አካባቢ በድርቅ በተመታው የሶማሊያ ክልል የሚሰራው የዓለም አቀፍ የምግብ ፕሮግራም የምግብ ራሹኑን ወደ 80% ዝቅ ማድረጉን ገልጿል። በያዝነው ዓመት ለኢትዮጵያ እንቅስቃሴው ከሚያስፈልገው ገንዘብ በ121 ሚሊዮን ዶላር እንዳጠረ፣ እስከ መጪው በጋ ወራት ያለው ገንዘብ ሊያልቅ እንደሚችል መግለጹን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ዘግቧል። የብሪታንያ የስርጭት ኮርፖሬሽን ቢቢሲ ደግሞ የደቡብ አፍሪካው ፕሬዚደንት ጃኮብ ዙማ ከስልጣን እንዲወርዱ ከሚፈልጉ ሰዎች በገጠማቸው ተቃውሞ ምክንያት የሜይደይ የሰራተኞች ቀን በዓልን ትተው ለመሄድ እንደተገደዱ ጠቁሟል። በፕሬዚደንት ዙማ ደጋፊዎችና ተቃዋሚዎች መካከል ጸብ ስለተነሳ ሊደረጉ የነበሩ ንግግሮች ተሰረዙ። ዙማ በሰፊው የሚከበሩትን የገንዘብ ሚኒስትር ከስራ ካባረሩ በኋላ ዋናው የደቡብ አፍሪካ የሰራተኞች ማህበር ፌዴሬሽን ኮሳቱ ከስልጣን እንዲወርዱ ሲጠይቅ ቆይቷል። የፕሬዚዳንቱ ወዳጆች ዙማ የስራ ጊዜያቸው በ2019 ዓ.ም እስከሚያበቃበት ጊዜ ድረስ ለቀጣዮቹ 2 ዓመታት ማለት ነው በስልጣን ይቆያሉ ይላሉ። ዙማ ወደ ሜይደይ የሰራተኞች ቀን በዓል የሄዱት ጠንካራ መሰረት ያላቸው ኮሳቱና የደቡብ አፍሪካ የሰራተኞች ማህበር ኮንግረስ የእሳቸውን በቦታው መገኘት በተቃወሙበት ወቅት ነው። ኮሳቱ የገዢው አፍሪካ ብሔራዊ ኮንግረስ ውህደት አካል ነው። የአፍሪካ ብሔራዊ ኮንግረስ ባለስልጣኖችም ደርባን በተባለችው የዙማ የፖለቲካ መሰረት በሆነችው ከተማ ተቃውሞ እንደገጠማቸው የቢቢሲው ዘገባ ጠቅሷል። ምክትል ፕሬዚደንት ሲሪል ራማፎሳ የሚገኙባቸው የመንግስት አባላት፣ ተቃዋሚዎች፣ የሰራተኞች ማህበርና ግዙፍ የንግድ ተቋማት በስብስቡ ወቅት ጸብ መፈጠሩን አውግዘዋል። ደቡብ አፍሪካውያን ተቃዋሚዎች ፕሬዚደንት ዙማ በሙስና ተግባር የተዘፈቁ ናቸው፣ የገንዘብ ሚኒስትሩን ከስልጣን ያስወገዱትም እሳቸውና ተባባሪዎቻቸው የመንግስት ገንዘብ ለመዝረፍ እንዲያመቻቸው ነው እንደሚሉ የቢቢሲው ዘገባ ጠቅሷል። ዙማ ግን የካቢኔ ለውጥ ያደረኩት ብዙሃን የሆኑትን በድህነት የሚኖሩትን ጥቁሮች ለመርዳት ነው ማለታቸውን ዘገባው ጠቅሷል። በኢንዲፐንደንት የተባለው ብሪታንያ የሚወጣ ድረገጽ ፕሮፌሰር ካርሎስ ሎፔዝ የሃየርስ ሆልዲንግስ እና ለአፍሪቃ የተባበረ ባንክ ሊቀመንበር እንዲሁም ባለሀብቱ አሊኮ ዳንጎቴ ተባብረው ስለ አፍሪቃ ያቀረቡትን ጽሑፍ አውጥቷል። አፍሪቃ ለግል መዋለ ንዋይ ፍሰት አመቺ፣ አስተማማኝና በገንዘብ አንጻር የምትስብ እንድትሆን ማድረጉ የውድድር ሁኔታው ከፍ እንዲል፣ ዋጋ ደግሞ ዝቅ እንዲል ያደርጋል ይላል ጽሑፉ። ጽሑፉ አያይዞም አፍሪቃ ብሩህ መጻኢ ዕድል እንዳላት ገልጿል። የአፍሪቃ ኢኮኖሚ በአገልግሎቶችና በፋብሪካ ምርቶች ትኩረት መስጠቱን ሲቀጥሉ፣ እንዲሁም የሸቀጣሸቀጥ ምርቶች ሲበራከቱ በእርሻና በቀላል ኢንዱስትሪ ፈጣን እድገት ሲገኝ አምራችነትና እድገት እየተሻሻለ እንደሚሄድ ጽሑፉ ያወሳል። ይሁንና ይላል ጽሑፉ የአፍሪካ ሀገሮች ስኬት እንዲያገኙ ከተፈለገ ለኤነርጂ አቅርቦት ያለውን ፍላጎት ማሟላት ያስፈልጋል። የከተማ አካባቢዎች ዝቅተኛ ካርቦን ያለው የኤነርጂ ስርዓት የህዝብ ማጓጓዣውን ዘርፍ በኤሌክትሪክ የሚሰራ በማድረግ ኤነርጂን በማብቃቃት ንጹህ የማብሰያ ነዳጅ በመጠቀም በአካባቢ ጥራት ጥበቃ ላይ የሚከሰተውን ተጽዕኖ ለመቀነስ እንደሚቻል ዘኢንዲፐንደንት የተባለው ድረገጽ ላይ የወጣው ጽሑፍ ጠቅሷል። የገጠር አካባቢዎች ደግሞ የታዳሽ ኤነርጂን ይዘት በማስፋፋትና የኤነርጂ ተደራሽነትን በማዳበር አዳዲስ እድሎች መክፈት እንደሚቻል ጽሑፉ አክሏል። የአፍሪካ ሀገሮች በአሁኑ ወቅት በመሬት ላይ ካለው እውነታ ጋር ለመሄድ የተለያዩ የኤነርጂ ምንጮችን መጠቀም ይችላሉ። በአንድ የኤነርጂ ምንጭ ላይ የሚተማመኑበት ጊዜ አልፏል። አብዛኛው የአፍሪካ የኤነርጂ መሰረተ ልማት ገና መገንባት ያለበት በመሆኑ መንግስታት የኤነርጂና የመሰረተ ልማት ፖሊሲያቸውን በትክክል በማራመድ ከመዋዕለ ንዋይ የሚያገኙትን ጥቅም ከፍተኛ ደረጃ ላይ ማድረስ ይችላሉ ይላል ጽሑፉ። አንድ ሌላ እጅግ ጠቃሚ የሆነ እርምጃ በታዳሽ ኤነርጂ ላይ ማትኮር እንደሆነ ዘኢንዲፐንደንት ጋዜጣ ላይ የወጣው ጽሑፍ ያወሳል። አፍሪካ ሰፊ የንጹህ ኤነርጂ ሀብት አላት። ወደ 9 ቴራዋትስ የሚሆን የፀሐይ ኤነርጂ የማፍለቅ ብቃት አላት። ከ350 በላይ ጊጋዋትስ የሚሆን ከውሃ ሊመነጭ የሚችል ኤነርጂ አላት። ከ100 ጊጋዋት በላይ ደግሞ ከንፋስ የማመንጨት ብቃት አላት። ይህ ታዲያ አህጉሪቱ ለወደፊት ከሚያስፈልጋት በላይ የሆነ የኤነርጂ ምንጭ እንዳላት እንደሚያመለክት ዘኢንዲፐንደንት የተባለው ብሪታንያ የሚወጣ ድረገጽ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።